ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የአዲስ አበባ ዩኒቨርሲቲው የምጣኔ መምህርና የተመራማሪ ፕሮፌሰር አለማየሁ ገዳና የምጣኔ ሀብት ባለሙያው የአፍሪካ ንግድ ምክር ቤቶችም ዋና አስተዳዳሪ አቶ ክቡር ገና ትንታኔ የሚያቀርቡበትን እናስቀድም።
ከዚህ የምንጠቀመው ነገር ሙሉ በሙሉ የኛ ኃላፊነት ላይ ይወድቃል። እኛ ነክተን በእውቀት ከተጠቀምንበት ቆንጆችን ነው። እኛ ነክተን በእውቀት ካልተጠቀምንበት አቸዋሊ መጠቀሚያ ሙሉ ልንሆን እንችላለን።
በዚህ ደረጃ ምንም የምታገኘው ነገር ያለ አይመስለኝም። የወደፊት አቅጣጫውንና የፖለቲካም ሆነ የኢኮኖሚ አቅጣጫውን ሲተልም አብሮ ከተላሚዎቹ አንዱ ትሆናለች ማለት ነው።
አሁን ቀደም ብዬ እንደጠቆምኩት ሁለቱ ባለሙያዎች ትንታኔ ያቀርባሉ። የትንታኔው ርዕሰ ጉዳይ ደግሞ ኢትዮጵያ ብሪክስን በአባልነት ትቀላቀላለች መባሉና አንድምታው ነው። ከእለቱ የሰዓቱ የዓለም ዜና ተከትሎ በአብይ ርዕስ ይቀርባል። በኢትዮጵያ ግጭት ሚሊዮኖች እንደተፈናቀሉ ዓለም አቀፉ የፍልሰት ድርጅት አስታወቀ። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ሐሙስ ነሐሴ 18 2015 ዓ.ም አስተናጋጃችሁ አሉላ ከበደ፣ የስርጭት አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሷ ደግሞ ኬላ ዊሊያምስ እና ከተቀሩ ባልደረቦች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። ሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ ነው። በቅድሚያም ዘገባውን።
በድጋሚ እንደምን አመሻችሁ። ኢትዮጵያን ጨምሮ 6 ሀገራት ብሪክስን እንዲቀላቀሉ መጋበዛቸው፣ የዚምባብዌው ምርጫ በአንዳንድ የምርጫ አካባቢዎች በአንድ ቀን መራዘሙ፣ እንዲሁም ትራምፕ አትላንታ ለሚገኝ እስር ቤት ዛሬ ማምሻውን እጃቸውን እንደሚሰጡ በመጠበቅ ላይ ነው የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያ፣ ግብጽ፣ አርጀንቲና፣ የተባበሩት አረብ ኤሚሬትስ፣ ኢራን እና ሳውዲ አረቢያ ከመጪው የአውሮፓውያን አዲስ ዓመት ጀምሮ ብሪክስ ተብሎ የሚጠራውን የበለጸጉ አገራት የኢኮኖሚ ስብስብን እንደሚቀላቀሉ ታውቋል። ጆሃንስበርግ፣ ደቡብ አፍሪካ ውስጥ በተካሄደው የብሪክስ ጉባኤ ላይ የወቅቱ የስብስቡ ሊቀመንበር የሆነችው ደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ አገራቱ ቡድኑን እንዲቀላቀሉ መጋበዛቸውን አብስረዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በእንደ አውሮፓውያን አቆጣጠር 2009 የመሠረቱትና የአገራቱን የመጀመሪያ ሆሄያት ይዞ የተሰየመው ብሪክስ የዓለምን 40% ሕዝብና 1/4 አጠቃላይ ምርት የያዘ ነው። በዓለም ከፍተኛ የነዳጅ አምራች የሆኑት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢራን አዲስ ከሚቀላቀሉት አገራት ውስጥ መሆናቸው የስብስቡን የኢኮኖሚ አቅምና ድርሻ እንደሚጨምር ይጠበቃል። በቻይናና በአሜሪካ መካከል ፍጥጫው ባየለበት ሁኔታና በዩክሬን ላይ በመታካሄደው ጦርነት ምክንያት ሩሲያ ከምዕራቡ ዓለም ጋር ቅራኔ ውስጥ መግባቷን በመመልከት ብሪክስ በቻይናና ሩሲያ ተጽዕኖ ጸረ ምዕራብ አቋም ይዟል የሚል ጥያቄ ይነሳበታል። በዚምባብዌ ትናንት በተደረገው ምርጫ በድምጽ መስጫ ወረቀት እጥረትና በመዘግየት ምክንያት በአንዳንድ የምርጫ ክልሎች ድምጽ መስጠቱ በአንድ ቀን መራዘሙ ታውቋል። የድምጽ መስጫ ወረቀት እጥረቱ የተፈጠረው በገጠመው የሕግ ችግር ምክንያት መሆኑን የአገሪቱ የምርጫ ኮሚሽን አስታውቋል። በአንድ የምርጫ ጣቢያ ድምጽ አሰጣጡ መጠናቀቅ ከነበረበት አንድ ሰዓት በኋላም ድምጽ መስጠት ያልተጀመረ እንደነበር የቪኦኤ ዘጋቢ ኮሎምበስ መቡንጋ መታዘብ ችሏል። ምራጮች ከ12 ሰዓታት በላይ ድምጽ መስጫ ወረቀት ሲጠብቁ ቆይተዋል። ሁኔታው የታጠቁ አድማ በታኝ ፖሊሶች እንዲጠሩ አስገድዷል ተብሏል። የድምጽ መስጫ ሰዓቱ ካለፈና ሰዎች ወደ የቤታቸው ከተበተኑ በኋላ ድምጽ አሰጣጡ እንደተጀመረ መራጮች ለቪኦኤ ተናግረዋል። መዘግየቱ የተፈጠረው በገጠመው ከበድ ያለ የፍርድ ቤት ሙግት ምክንያት መሆኑን የዚምባብዌው ምርጫ ኮሚሽን አስታውቋል። የወቅቱ ፕሬዝዳንት ኤመርሰን ናንጋጋዋ እና ዋናው ተቀናቃኛቸው ኔልሰን ቻሚሳ በመዲናዋ ሐራሬ ድምጽ ሰጥተዋል። የፕሬዝዳንታዊ ምርጫ ውጤቱ ሰኞ የሚጠበቅ ሲሆን የፓርላማ መቀመጫ ውጤቶች ደግሞ ድምጽ አሰጣጡ ባልዘገየባቸው ቦታዎች ከአሙስ ጀምሮ እንደሚታወቅ ተዘግቧል። በኬንያ ቲክቶክ ላይ የሚወጡ ቪዲዮዎች ቁጥጥር እንዲደረግባቸው ከኩባንያው ጋር መስማማቷን ሀገሪቱ አስታውቃለች። ስምምነቱ የተደረሰው ቲክቶክ ያልተገቡ ቪዲዮዎችን ያሰራጫል በሚል እንዲታገድ ከአንድ ግለሰብ ለሀገሪቱ ፓርላማ ከቀናት በፊት ጥያቄ መቅረቡን ተከትሎ ነው። ByteDance በተሰኘው የቻይና ኩባንያ የሚተዳደረው ቲክቶክ የግል መረጃ አያያዝንና ደህንነትን በተመለከተ በመላው ዓለም ቅሬታ እየቀረበበት ይገኛል። የአጭር ቪዲዮ ማጋሪያው ኩባንያ ቲክቶክ በመድረኩ ላይ የሚወጡትን ቪዲዮዎች መቆጣጠርን በተመለከተ ከኬንያ ጋር በጋራ ይሰራል ሲል የፕሬዝዳንት ዊሊያም ሩቶ ጽሕፈት ቤት አመልክቷል። ይህን በተመለከተም ከኩባንያው ዋና ስራ አስፈጻሚ ሾዚ ቺው ጋር መነጋገራቸውን ቢሮው ጨምሮ አስታውቋል። በስምምነቱ መሰረት ያልተገቡ ናቸው የሚባሉ ቪዲዮዎች ከመድረኩ እንደሚወገዱ ታውቋል። በአፍሪካ በቲክቶክ ላይ የሚወጡትን ቪዲዮዎች ይዘት በተመለከተ ቁጥጥር ለማድረግ ኩባንያው በኬንያ ቢሮ እንደሚከፍት ዋና ስራ አስፈጻሚው ሾዚ ቺው ይፋ ማድረጋቸው ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቫግነር የግል ወታደራዊ ቡድን መሪ የሆኑት ይቭጌኒ ፕሪጎዥን ትናንት በተከሰከሰው አውሮፕላን አደጋ ሕይወታቸው እንዳለፈ የሩሲያ ሲቪል አቪዬሽን ባለስልጣን አረጋግጧል። ፕሪጎዥን 10 ከሚሆኑትና ሕይወታቸው ካለፈው የአውሮፕላኑ ተጓዦች ውስጥ አንዱ መሆናቸውን ባለስልጣኑ አስታውቋል። በሩሲያ ወታደራዊ አዛዦች ላይ አመጽ ባስነሱ በሁለተኛው ወር ትናንት ሕይወታቸው ያለፈው ፕሪጎዥን ከሞስኮ ወደ ሴንት ፒተርስበርግ በመብረር ላይ ሳሉ ነበር የግል አውሮፕላናቸው የተከሰከሰው። አመጹ አንዳንዴም የመፈንቅለ መንግስት ሙከራ ተደርጎ የሚገለጸው ክስተት ፕሪጎዥን ወደ ቤላሩስ እንደሚሄዱ ከተስማሙ በኋላ ተገጥቷል። ከዛ በኋላ ፕሪጎዥን ወደ ሩሲያ በተደጋጋሚ ይመላለሱ እንደነበር ታውቋል። የቫግነር ወታደሮች ባክሙትን ለመያዝ የተደረገውን ውጊያ ጨምሮ በዩክሬን በነበሩ ከባድ ውጊያዎች ውስጥ ተሳትፈዋል። ዛሬ ማለዳ ሴንት ፒተርስበርግ በሚገኘው የቫግነር ቢሮ አቅራቢያ አበባና ሻማ ተቀምጦ ታይቷል። በክሬምሊንም ሆነ በመከላከያ ሚኒስቴር መስሪያ ቤቱ እስካሁን ድረስ በፕሪጎዥን አሟሟት ላይ የተሰጠ አስተያየት የለም። በመጨረሻም የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ማምሻውን አትላንታ ጆርጂያ በሚገኝ እስር ቤት እጃቸውን እንደሚሰጡ ሲጠበቅ ደጋፊዎቻቸው በአቅራቢያው መሰባሰባቸው ታውቋል። በእስር ቤቱ መግቢያ አካባቢ ፖሊሶች አጥር ሲሰሩና አካባቢውን ሲቃኙ ተስተውሏል። የዶናልድ ትራምፕ በአትላንታ በሚገኝ ዘብጥያ ሪፖርት የሚያደርጉት በጆርጂያ የ2020ን ፕሬዝዳንታዊ ምርጫ ውጤት ለመገልበጥ ሞክረዋል በሚል ክስ በመቅረቡ ነው። ለዶናልድ ትራምፕ አራተኛ ክስ መሆኑ ነው። እንደ አውሮፓውያን አቆጣጠር ጥር 6 ቀን 2020 ዓመተ ምህረት በካፒቶል ላይ በተፈጸመው ጥቃት ከፍተኛ ምስጢራዊ ሰነዶችን ወደ መኖሪያ ቤታቸው ወስደው በመደበቅ እንዲሁም አንዲት የወሲብ ፊልም ተዋናይን ዝም ለማሰኘት ገንዘብ በመክፈል የሚሉት ሌሎች ክሶች ናቸው። በአትላንታ ትራምፕ የእጅ አሻራ እንደሚሰጡና ፎቶግራፍ እንደሚነሱ ሲጠበቅ ከዚህ በፊት በጠበቆቻቸው በኩል በተስማሙት መሰረት የ200,000 ዶላር ማስያዣ እንደሚከፍሉም ይጠበቃል። ከትራምፕ ጋር አብረው ከተከሰሱት 18 ውስጥ 9ኙ በትናንትናው ዕለት በእስር ቤቱ ቀርበው አሻራ መስጠታቸውና ፎቶግራፍ መነሳታቸው ታውቋል። አድማጮች እና ተመልካቾቻችን፣ ለዜና የተመደበው ጊዜ በዚህ ተጠቃሏል። ለቀሪው ክፍለ ጊዜ ወደ አሉላ መልሳችኋለሁ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ነሐሴ 18 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል፣ የቀጥታ ስርጭት አቀናባሪዎቹ ደግሞ ሲሳይ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናቸው። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ እናምራ። ኢትዮጵያ ብሪክስን በአባልነት ልትቀላቀል መሆኑ ተዘገበ። በምህጻረ ቃሉ ብሪክስ በመባል የሚታወቀው የአምስት ፈጣን አዳጊዎች አገራት ቡድን ኢትዮጵያን ጨምሮ ስድስት አገሮች በአባልነት ለመቀበል መወሰኑ ተገልጧል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ውሳኔውን ለሀገራችን ታሪካዊ ሁነት ነው ብለውታል። ብሪክስን ኢትዮጵያን በአባልነት የተቀበለበት መስፈርት ምን ሊሆን እንደሚችልና በአባልነት ፋይዳው ላይ ለአሜሪካ ድምጽ አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎቹ ቀደም ብዬ በመግቢያችን ያስተዋወቅኳቸው አቶ ክቡር ገናና ፕሮፌሰር አለማየሁ ገዳ ናቸው። የተለያዩ ሀሳቦችንም ያንጸባርቃሉ። ፕሮፌሰር አለማየሁ በኢትዮጵያ በአባልነቷ ፖለቲካዊና ኢኮኖሚያዊ ጠቀሜታ ልታገኝ እንደምትችል ሲያመላክቱ፣ አቶ ክቡር ገና በበኩላቸው ብሪክስ ለኢትዮጵያ በአጭር ጊዜ ሊያስገኝ የሚችለው ብዙም ጠቀሜታ እንደሌለው ተናግረዋል። በአብዛኛው ባላቸው በአጠቃላይ አገራዊ ምርት ወይም ጂዲፒ አቅማቸው ከፍ ከፍ ያሉ አገራት የተወሰዱ ቢሆንም ኢትዮጵያ ባላት የእድገት ተስፋና አጠቃላይ ሂደት ተመርጣለች ብለዋል። ጠቅላይ ሚኒስትር አብይ ስለ ምርጫው ባስተላለፉት መልእክት ነው። ዝግጅቱን ኬኔዲ አባት ነው ያሰናዳው።
የአምስት አባል አገራቱን የመጀመሪያ ፊደል በመጠቀም በምህጻረ ቃሉ ብሪክስ በመባል የሚታወቀው የኢኮኖሚና ፖለቲካ ማህበር ኢትዮጵያን ጨምሮ ስድስት ተጨማሪ አባላትን ለመቀበል መወሰኑን ዛሬ ነሐሴ 18 ቀን 2015 ዓ.ም ይፋ አድርጓል። በፈጣን የኢኮኖሚ እድገት ላይ የሚገኙት የብሪክስ መስራች አባል ሀገራት ብራዚል፣ ቻይና፣ ህንድ፣ ሩሲያና ከአንድ ዓመት በኋላ ስብስቡን የተቀላቀለችው ደቡብ አፍሪካ ተጨማሪ ስድስት ሀገራትን እንደሚቀበሉ ያሳወቁት ላለፉት 3 ቀናት በደቡብ አፍሪካ ጆሃንስበርግ ያደረጉት 15ኛ ጉባኤያቸው መጠናቀቁን ተከትሎ ነው። የመካከለኛው ምስራቆች ውስጥ ሳውዲ አረቢያ፣ ኢራንና የተባበሩት አረብ ኤምሬቶች፣ የላቲን አሜሪካዋ አርጀንቲናና አፍሪካዊቷ ግብጽ ከኢትዮጵያ በተጨማሪ በቀጣዩ የፈረንጆቹ ዓመት ብሪክስን የሚቀላቀሉ ሀገራት ናቸው። በጆሃንስበርግ ተገኝተው ብሪክስ ባደረጋቸው የተለያዩ ስብሰባዎች ላይ የታደሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የብሪክስ ጉባኤ ኢትዮጵያ ሀገራችንን በአባልነት ተቀብሎ አጽድቋል፣ ይህ ለሀገራችን ታሪካዊ ሁነት ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ የእንኳን ደስ አላችሁ መልእክትም አስተላልፈዋል።
በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን፣ ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት ፈልጋለሁ። ይቀጥላል።
ብሪክስ ከተቀበላቸው ሌሎች ሀገራት ጋር ስትነጻጸር ኢትዮጵያ አነስተኛ የምጣኔ ሀብት አቅም ላይ የምትገኝ ሀገር ናት። ታዲያ ብሪክስ ኢትዮጵያን እንዴት በአባልነት ሊቀበላት ፈቀደ ስንል የጠየቅናቸው ሁለት የምጣኔ ሀብት ባለሙያዎች የተለያዩ አስተያየቶችን ሰጥተውናል። የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ የብሪክስ አባላት ኢትዮጵያን የተቀበሉት በምጣኔ ሀብት መነጽር አይተዋት ሳይሆን የህዝብ ብዛትና ስትራቴጂካዊ አቀማመጥን የመሳሰሉ መስፈርቶችን መሰረት በማድረግ እንደሆነ ያስረዳሉ።
መጀመሪያ በጣም ትልቅ ስኬት ነው። ምንም እንኳን የኛ አቅም ከነዚህ ሀገሮች አቅም ጋር ሲነጻጸር እዚህ ግባ ማይባል ቢሆንም ለምንድን ነው የገባ ነው? አንድ የህዝባችን ብዛትና የወደፊት ፖቴንሻል እና ወደፊት በሚኖረን ገበያ፣ ሁለተኛ ይሄ የዓለማችን የጂኦፖለቲካ ፍልሚያ የሚደረግበት ቦታ በአፍሪካ ፖለቲካ ላይ ከፓን አፍሪካ ጀምሮ ባለን ተጽዕኖ ይመስለኛል። በእነዚህ ነው እንጂ ከእነዚህ ሀገሮች ጋር አንድ የሚያደርገን ይህን ያህል እኛ ካለም የመጨረሻው ድሃ ሀገር ነን። እነዚህ ደግሞ ካለም የመጨረሻው ሀብታም የሚባሉ ሀገሮች ናቸው አሁን። ስለዚህ ይሄ መሳካቱ በጣም ጥሩ ነው። መንግስትም ይህንን ስላሳካ ሊመሰገን ይገባል።
ሌላው የምጣኔ ሀብት ባለሙያ የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና በበኩላቸው ብሪክስ ኢትዮጵያን በአባልነት ለመቀበሉ ሚዛን የሚደፋው ምክንያት በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ሀገራትንም በመቀበል አካታችነቱን ለማሳየት ያለው ፖለቲካዊ ፍላጎት ነው ይላሉ።
ኢትዮጵያን እንዴት ተቀበሏት? ግልጽ ያልሆነ የራሳቸው መመሪያ ይኖራቸዋል። ሌሎች የተሰባሰቡት ሀገራት የተለያየ ደረጃ ላይ ያሉ ናቸው። ባለሀብትም የነዳጅ ባለሀብቶች አሉ። የቆየ የኢኮኖሚ እንበለው የታሪክ መገለጫ ያላቸውም እንደዚሁ እንደ ግብጽ አይነት እንደ ኢትዮጵያ አይነቱም ተቀብለዋል። እንግዲህ ከሁሉም ትንሽ እንቀበል የማለት አዝማሚያ ይታያል። የመልካ ምድር አቀማመጧ ራሱ ለብዙ ሀገራት ወዳጅ ሆኖ ለመምጣት ለመቅረብ ለሚፈልጉ አንደኛ መስህብ የሚሆነው እነዚህ በመኖራቸው ነው። ከዛ በላይ ግን ራሱ ብሪክስ ለማለት የፈለገውም ለማስተላለፍ የሰው የፈለገውም መልእክት ያለ ይመስለኛል። ይኸውም ባለሀብቶችን ብቻ ሳይሆን ሌሎቹንም ለመቀበል የሚችል ስብስብ ነው ለማለት ነው። ለሌሎቹም እድል ለመስጠት ፍላጎት እንዳለ የሚያሳይ ነው ኢትዮጵያን በመቀበላቸው። እኛም ደረጃ ያሉ ሀገራት ብሪክስ ሊቀበላቸው እንደሚችል አንደኛው ማሳያ ነው።
ያም ሆነ ይህ ኢትዮጵያ በአባልነቷ ልታገኝ ስለምትችለው ጥቅም ላነሳ ነው ጥያቄ ፕሮፌሰር አለማየሁ ገዳ በሰጡን ምላሽ ፖለቲካዊና ኢኮኖሚያዊ ጠቀሜታ እንዳለው አብራርተዋል።
ከዚህ የምንጠቀመው ነገር ሙሉ በሙሉ የኛ ኃላፊነት ላይ ይወድቃል። እኛ ነቅተን በእውቀት ከተጠቀምንበት ቆንጆችን ነው። እኛ ነቅተን በእውቀት ካልተጠቀምንበት አቸዋሊ መጠቀሚያ ሙሉ ልንሆን እንችላለን። ምን ማለት ነው? ለምሳሌ ደው ቀላል አንዱ ምሳሌ ይወስ ጅቡቲ ሳትመረጥ እኛ ለምን ተመረጥን ብትል በህዝብ ብዛታችን ነው። እኛ ግን በዘር ማንዘር የተከታተልን ልንበጣጠስ ከሄድ ነው ሰዎች ከፋለን እያንዳንዳሽ የራሳችን ነገር ልንመሰረት ማንም አይፈልገን ነበር። ስለዚህ አንድ የፖለቲካ አሳይመንት ነው። ሁለተኛ ባይፖላር የሚሉት ሁለት ወደ ሁለት አለም እየሄድ ነው። የምዕራቡን በአሜሪካ የሚመራው የምዕራብ አንዱ ነው። ሌላኛው ደግሞ የነዚህ ግሩፕ መምጣቱ ነው። እዚህ ውስጥ ፖለቲካና ስትራቴጂ በእውቀት ነው እንጂ በዘፈቀደ በልምድ የምትሰራው ነገር አይደለም ማለት ነው። አካሄድህን ከአንዱ ሳትወግን በጥበብ ከብሔራዊ ፍላጎት ጋር ከብሔራዊ ጥቅም ጋር እንዲህ ታስኬደዋል የሚለው ከባድ ስራ ነው። አሁን ወደ ኢኮኖሚው ደግሞ እንምጣ። ኢኮኖሚው ጋር ሁለት ነገር ነው የምንጠቀመው በዚህ ነገር ላይ። አንድ ገበያ ነው። ገበያ አክሰስ እናገኛለን። በጣም በማደግ ላይ ያሉ ሀገሮች ናቸው። አሁን ባለው ዓለም ሁኔታ ጥሬ ካሸተ አታድግም። ስለዚህ ምንድን ነው ማርኬቱ የሚከፍተው? እነዚህ ሀገሮች ለተፈበረከ እቃም ይከፍቱልናል ማለት ብለን ተስፋ እናደርጋለን። አገዋ በለው በቃ እንደ አገዋ አይነት ነገር ሊመጣ ይችላል ማለት። ሁለተኛ ፋይናንስ ነው። እኛ በጣም ጠፍንበው ያዘን ፋይናንስ ነው። ከምዕራቡ እናገኘ ነበረ ፋይናንስ። እንደውም ብዙ ከነሱ ነው የምናገኝ። ግን ሁልጊዜ ምዕራቦቹ ከራሳቸው ጥቅም ጋር ይሄን አድርጉ በዚህ ግጡ በዚህ ግቡ ይሉናል ፖሊሲያችን ውስጥ ጣልቃ ገብተው። ስለዚህ ፋይናንሱን ለምሳሌ ብሪክ ባንክ ቀጥሎ ይቋቋማል። ከዛ ልክ ከምዕራብ እንዳገኝ እንደነበረው ፋይናንስ ምክሮች እርዳታ ከነዚህ እናገኛለን ማለት ነው። የፖሊሲ ነጻነት ይኖረሃል ማለት ነው።
የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪው አቶ ክቡር ገና በበኩላቸው ኢትዮጵያ በብሪክስ አባልነቷ ከፖለቲካ ባለፈ ይህ ነው የሚባል ጥቅም ታገኛለች ብለው እንደማያምኑ ተናግረዋል።
በዚህ ደረጃ ምንም የምታገኘው ነገር ያለ አይመስለኝ። የወደፊት አቅጣጫውንና የፖለቲካም ሆነ የኢኮኖሚ አቅጣጫውን ሲተልም አብሮ ከተላሚዎቹ አንዱ ትሆናለች ማለት ነው። በኋላ ዘግይቶ ከመግባት ነገሩ ሲስተካከል አብሮ ማስተካከል የሚችል ሁኔታ ላይ ነው ያለችው ማለት እንችላለን። እና በዛ ደረጃ ካልሆነ በስተቀር አሁን የገንዘብም ድጋፍ ታገኛለች ለማለት ያስቸግራል። የፖለቲካ ድጋፍ ልታገኝ ትችል ይሆናል በተባበሩት መንግስታትም ሆነ በተለያዩ ዓለም አቀፍ ድርጅቶች እና አሰራሮች ላይ። ከዛ ውጭ ግን ብዙ አይታየኝም። አሁን ያሉት ምንም እንኳን ኃይለኛ ጉልበተኛ ባለገንዘብም ቢሆኑ ከሁለቱም ጎራ ናቸው ማለት ከምዕራቡም ጋር አብረው ይሰራሉ አዲስም አቅጣጫ ይፈጥራለን ብለው እየሰሩ ነው ያለው። በአሁኑ ደረጃ በአሁኑ ጊዜ ይሄ ከስብስብ አላለፍም መቼም ከሀሳቡም ግልጽነት እስካሁን ድረስ ያለው አይደለም። እንግዲህ ወደፊት የሚታይ ነው የሚሆነው። አሁንም ቢሆን በኢኮኖሚ ደረጃ ቀላል ሀገር አይደለም ስብስብ። አሁን ደግሞ የተጨመሩት ደግሞ ሲታከሉበት ያንን ሚዛን ወደ ብሪክስ ያስጠጋዋል። ነገር ግን ምንድን ነው አሁን የአደረጃጀት ሁኔታ ነው። ምዕራቡ ከሁለተኛ ዓለም ጦርነት ጊዜ ጀምሮ የተደራጀ ነው። ይሄኛው ገና ከተቋቋመ 20 ዓመቱ ነው። ከዜሮ ነው የተነሳው። ስለዚህ ጊዜ ይፈጅበታል በዛ መልኩ ለመደራጀት እና አሁን የመደራጃ ጊዜ ነው ብዬ ነው የምገምተው።
በአሁኑ ወቅት ከ40 በላይ ሀገራት ብሪክስን የመቀላቀል ፍላጎት ያሳዩ ሲሆን ከነዚህም ጥያቄ ካቀረቡት 23 ሀገራት መካከል ነው 6ቱ ዛሬ ተቀባይነት ያገኙት። የቻይናው መሪ ሺ ጂንፒንግ ይህ የአባልነት መስፋፋት ታሪካዊ ነው፣ የብሪክስ አገሮች ለአንድነትና ለልማት ያላቸውን ቁርጠኝነት ያሳያል ማለታቸውን አሶሲየትድ ፕሬስ ዘግቧል። ፕሬዝዳንቱ ባወጡት መግለጫ ብሪክስ ዓለም አቀፋዊ ገጽታን በመቅረጽ ረገድ ትልቅ ኃይል ነው ሲሉም አክለዋል። ለጉባኤው ወደ ደቡብ አፍሪካ ያላቀኑት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው አዲስ የሚቀላቀሉ ሀገራትን እንኳን ደስ አላችሁ ካሉ በኋላ አንዳንድ ሀገሮች የሚያራምዱትን ማንኛውንም አይነት የበላይነት እንቃወማለን ብለዋል። የምዕራባውያንን ተጽዕኖ የመከላከል ዓላማን አንግቦ የተቋቋመውን የብሪክስ ቡድን አዲስ የሚቀላቀሉ ሀገራት ከአውሮፓውያኑ አዲስ ዓመት ጥር 2024 ጀምሮ አባል እንደሚሆኑ የገለጹት የወቅቱ የብሪክስ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሌሎች አባላትን የመቀበል ሂደት በቀጣይነት እንደሚቀጥልም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለወቅታዊው ግሩም ዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር የሚያቆየን ይሆናል። ቻይና ከኢትዮጵያ ጋር ያላትን ግንኙነት ማጠናከር እንደምትፈልግ ሺ ጂንፒንግ ተናገሩ። ቻይና ከኢትዮጵያ ጋር ያላትን ግንኙነት በይበልጥ ማጥበቅና የሁለቱን አገሮች ሁሉን አቀፍ ትብብርም ለማጠናከር ፍላጎት እንዳላት ነው ፕሬዝዳንቱ የተናገሩት። ፕሬዝዳንቱ ይህን ያሉት ትናንት ረቡዕ ደቡብ አፍሪካ ጆሃንስበርግ ላይ የብሪክስ አባል አገሮች መሪዎች ካካሄዱት ጉባኤ ጎን ለጎን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የሁለትዮሽ ውይይት ነው። ቆንጅታየ በሲሲቲቪ ተጠናቅሮ በአሶሺየትድ ፕሬስ የተጋራውን ይህን ዘገባ እንደሚከተለው ታቀርባለች።
ደቡብ አፍሪካ ካስተናገደችው 15ኛው የብሪክስ የመሪዎች ጉባኤ ጎን ጠቅላይ ሚኒስትር አብይ አህመድ እና የቻይና ፕሬዚደንት ሺ ጂንፒንግ ባደረጉት የሁለትዮሽ ውይይት ከፍ ያለ የጥራት ደረጃ ያለው የቻይና ዘመናዊ እንቅስቃሴ በቻይናና በኢትዮጵያ መካከል ላለው የትብብር ግንኙነት መላቅ አዲስ እድል ያመጣል ሲሉ ፕሬዚደንት ሺ ተናግረዋል። ቻይና ለኢትዮጵያ ታማኝ ወዳጇና እውነተኛ አጋሯ ነች ያሉት ፕሬዝደንቱ ሁለቱ ሀገሮች በቅርብ ዓመታት ቤልት ኤንድ ሮድ ተብሎ በሚጠራው የመሰረተ ልማት ግንባታ መርሃ ግብር እንዲሁም በቻይናና አፍሪካ ትብብር መድረክ ማዕቀፍ ውስጥ በከፍተኛ ባለስልጣናት ደረጃ በየጊዜው የሚያደርጉት ንግግር መቀጠላቸውንና ፍሬያማ ንግግር እያደረጉ መሆኑን አስታውቀዋል። ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጡን ማጠናከርን ትልቅ ስፍራ እንደምትሰጥ የጠቆሙት የቻይናው መሪ የኢትዮጵያ ሰላምና ልማት እንዲጠናከር ሀገራቸው እንደምትሻ ተናግረዋል።
ከጠቅላይ ሚኒስትር አብይ አህመድ ጋር በድጋሚ በመገናኘታችን በጣም ደስታ ይሰማኛል። በርሶ አመራር የኢትዮጵያ ልማትና ግንባታ ስርዓት ባለው መንገድ እየተራመደ ነው። ቻይና ሁልጊዜም የሁለቱን አገሮቻችን ግንኙነት እድገት የምትመለከተው ከዘላቂ ስትራቴጂ አኳያ ነው። ከኢትዮጵያ ጋር ያለንን የሁለትዮሽ ግንኙነት ለማጠናከር ብሎም ሁሉን አቀፍ ትብብራችንን ለማስፋፋት ፍላጎት አለን። የአገሮቻችን ወዳጅነት በህዝቦቻችን ልብ ውስጥ ይበልጥ ጥልቅ መሰረት እንዲይዝ ለማድረግም እንሻለን።
ቻይና ከኢትዮጵያ ጋር በመተባበር ለአፍሪካ ቀንድ የሰላምና ልማት ግንባታ ራዕይዋ ተግባራዊነት ለመስራትና ለክልሉ ሰላም እንዲሁም መረጋጋት አስተዋጽኦ ለማበርከት እንደምትፈልግ አያይዘው ገልጸዋል። ሁለቱ ሀገሮች ቁልፍ በሆኑ የሀገሮቻቸው ጥቅሞችና በከፍተኛ ደረጃ አሳሳቢ በሆኑ ጉዳዮች ዙሪያ ትብብራቸውን ማጠንከር አለባቸው ያሉት ሺ የቻይናን የዓለም አቀፍ መሰረተ ልማት ግንባታ መርሃ ግብርና የኢትዮጵያን የ10 ዓመት የልማት እቅድ በቅርበት በማቀናጀት እንዲሁም የአዲስ አበባ ጅቡቲ የባቡር መስመርና አረንጓዴ ልማት የመሳሰሉትን የጋራ ትብብር ፕሮጀክቶች ማፋጠን እንደሚገባ ማሳሰባቸው ተዘግቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ቻይና ባለፉት ዓመታት ለኢትዮጵያ ስላደረገችው ሰፊና ትልቅ ግምት የሚሰጠው ድጋፍ አመስግነዋል። ሀገራቸው ከቻይና ጋር ላላት ወዳጅነት ትልቅ ስፍራ እንደምትሰጥ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የአንዲት ቻይናን ፖሊሲ አጥብቃ ትደግፋለች ብለዋል።
ኢትዮጵያ with its large population, rich agricultural history and over the
ኢትዮጵያ በህዝቧ ብዛት ባላት የበለጸገ የግብርና ታሪክና 3000 ዘመን ባስቆጠረው ሱልጣኔዋ በብዙ መንገድ ከቻይና ጋር የሚያመሳስላት ታሪክ ያላት አገር ናት። የጋራ ታሪካዊ ተልእኮም እንዲሁ። ይህን የጋራ ታሪካችንን ለጋራ ወደፊታችን ጥቅም ላይ እንድናውለው ትልቅ ፍላጎት አለን። ያለንን ትብብርና ትምምን እናደንቃለን። ግንኙነቶቻችንን በይበልጥ አጠናክረን ወደ ቀጣይ ደረጃ እንደምንሸጋገር ተስፋ አድርጋለሁ።
ፕሬዚደንት ሺ ያቀረቡትን የዓለም አቀፍ ልማት፣ የዓለም አቀፍ ጸጥታና የዓለም አቀፍ ስልጣኔ እቅዶች እንደግፋለን ያሉት አብይ በቻይና ቤልት ኤንድ ሮድ ዓለም አቀፍ የመሰረተ ልማት ግንባታ መርሃ ግብር ኢትዮጵያ በንቃት ተሳትፋለች፣ የሀገሯን እድገት በተሻለ ለማሳካትም ከቻይና ትምህርት ለመቅሰም ዝግጁ ነች ብለዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝደንት ሺ ጂንፒንግ ጋር ይህንን ውይይት ያካሄዱት አገራቸው አሁንም ከቀውስ ውስጥ ባልወጣችበት በዚህ ወቅት ነው። ትግራይ ክልል ተጀምሮ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ደቡብ አፍሪካ ላይ በሰላም ስምምነት ቢቋጭም አሁን ደግሞ በፌደራል መከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚካሄደው የተኩስ ልውውጥ እንደቀጠለ ነው። በአማራ ክልል ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ በትግበራ ላይ ይገኛል።
ቆንጅትለ ዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የመስሄቱ የትንታኔ ርዕሶች ይቀጥላሉ። ተከታዩ በኢትዮጵያ ግጭት ሚሊዮኖች እንደተፈናቀሉ ዓለም አቀፉ የፍልሰት ድርጅት ያስታወቀበትን ይመለከታል። በኢትዮጵያ ውስጥ ከአራት ሚሊዮን በላይ ሕዝብ ከመኖሪያ ቀዬው ተፈናቅሎ እንደነበር ዓለም አቀፉ የፍልሰት ድርጅት ይፋ አድርጓል። የመፈናቀሉም ዋና ምክንያት ግጭት መሆኑን ነው የድርጅቱ መግለጫ ያስረዳው። በተመሳሳይ ጊዜ ከተፈናቀሉት መካከል ወደ ቀያቸው የተመለሱ ዜጎች ቁጥርም ከ3 ሚሊዮን እንደሚበልጥ ድርጅቱ አክሎ አመልክቷል። ለዝርዝሩ መለስካቸው አመሃ።
ዓለም አቀፉ የፍልሰተኞች ድርጅት IOM ባሰራጨው መግለጫ ባለፉት 8 ወራት በተካሄደ ቅኝት ከቀያቸው ተፈናቅለው የነበሩ ዜጎች ቁጥር 4.38 ሚሊዮን እንደሚደርስ አስታወቀ። ከ2013 ዓመተ ምህረት መስከረም ወዲህ ለመጀመሪያ ጊዜ ትግራይ ክልል የሀገር ውስጥ ተፈናቃዮችን ቁጥር ያካተተ ነው ባለው በዚህ መረጃ መሰረት የቅኝት ሥራው የተከናወነው በ3300 ተደራሽ አካባቢዎች ወይንም ነቁጣዎች ብቻ እንደሆነም ያስረዳል። ቅኝቱ ከዳር 2015 ዓመተ ምህረት እስከ ሰኔ 2015 ዓመተ ምህረት ድረስ ባለው ጊዜ ውስጥ የተከናወነ መሆኑን ለቪኦኤ ገለጹት የድርጅቱ የተፈናቃዮች ክትትል ክፍል ሥራ አስኪያጅ ኤላይዛ ክላርክ ቁጥሩን በተመለከተ ተጨማሪ መረጃ አክለዋል።
That being said, the IDPs were not necessarily displaced during this time. Some were, for example.
ተፈናቃዮቹ ቀያቸውን ለቀው የወጡት በዚህ ወቅት ብቻ ነበር ማለት አይደለም። ለምሳሌ የተወሰኑ ከሶማሌ ክልል በጎርፍ ምክንያት ባለፈው ሰኔ የተፈናቀሉ ይገኙበታል። በሌላ በኩል ግን አንዳንድ ተፈናቃዮች ላለፉት 2 እና 3 ዓመታት ቀያቸውን ጥለው የቆዩ ናቸው። ለምሳሌ በዚህ ወቅት ከተፈናቃዮች መካከል 25% የሚሆኑት ከ5ና ከዚያም በላይ ከቀያቸው ተለይተው የቆዩ ናቸው።
አጠቃላይ የተፈናቃዮቹ ቁጥር በኢትዮጵያ ውስጥ እየጨመረ ነው የሚገኘው ወይስ እየቀነሰ? ኤላይዛ ክለርክ ለዚህም መልስ አላቸው።
So one thing I just want to flag is the last figure that was reported in December-January.
አንድ ላሳስበው የምፈልገው ነገር ከታህሳስ መጨረሻ 2015 እስከ ጥር 2015 የተመዘገበው የተፈናቃይ ቁጥር 3.14 ሚሊዮን ነበር። ይህ ትልቅና አስደንጋጭ ቁጥር ይመስላል። ግን ትልቁ ልዩነት ለመጀመሪያ ጊዜ የትግራይ ክልል ቁጥር መጨመር መቻላችን ነው። እርግጥ ነው በአጠቃላይ በተፈናቃይ ቁጥር ላይ ትንሽ ጭማሪ ይታያል። ግን በዚህ ቁጥር ላይ ትልቁ ጭማሪ የሚመጣው ቁጥሩ ከ10 ክልል ይልቅ ከ11 ክልል መገኘቱ ነው።
በየትናንሽ መንደሮች ክትትል እንዳደረገ የሚገልጸው IOM በተመሳሳይ ጊዜ ወደ ቀያቸው ተመልሰዋል ያላቸው ዜጎች ቁጥር 3.24 ሚሊዮን ይሆናል። ከነዚህ ተመላሾች መካከል 44% የሚሆኑት በአማራ ክልል፣ 39% ደግሞ በትግራይ ክልል እንዲሁም 6% የሚሆኑት በአፋር ክልል ይኖሩ የነበሩ ናቸው። ስለ ተመላሾች በተመለከተም ኤላይዛ ክለርክ ተጨማሪ ማብራሪያ ሰጥተዋል።
So as a note, through the village assessment survey, the DTM
እንደማስተዋሻ ቅኝት በተደረገባቸውና ተፈናቃዮች በተመለሱባቸው መንደሮች እንደተመለከትነው ይህ ምልሰት የተከናወነው በ2013 ጥር ወር ላይ ነው። ስለሆነም ተመላሽ ተፈናቃዮች መቼ እንደተመለሱ እናውቃለን። በኦንላይን የመረጃ ገጻችን ላይም ይገኛል። እናም እነዚህ በተሐሳስ ወር መጨረሻ ወደ ቀያቸው የተመለሱ ሰዎች ከ3 ሚሊዮን በላይ ናቸው። ከፍተኛውን ቁጥር የሚያዙት በአማራ ክልል ውስጥ ነው።
ለዚህ መፈናቀል ምክንያት የሚሆኑ አያሌ ተፈጥሮና ሰው ሰራሽ ምክንያቶች ቢኖሩም በኢትዮጵያ ዋና መንስኤ እንደሆነ የታየው ግጭት እንደሆነም ክለርክ ለቪኦኤ ተናግረዋል።
Conflict was the primary cause of displacement.
እውነት ነው። ግጭቱ ለመፈናቀል ዋና መንስኤ ነው። ይህ ሲባል አሁን ከቀያቸው ለተፈናቀሉም ሆነ ወደ ቀያቸው ለተመለሱ ማለት ነው። አሁን በአማራ ክልል በተቀሰቀሰው ግጭት ምን ያህል መፈናቀል እንዳለ ለማወቅ አልቻልንም። መረጃው የተሰበሰበው ግጭቱ ከመቀስቀሱ በፊት ስለሆነ ይሁንና ሁኔታውን እየተከታተልን ነው።
ዓለም አቀፉ የፍልሰተኞች ድርጅት ይህንን መግለጫና የተጠቀሱትን አሃዛዊ መረጃዎችን በተመለከተ መረጃዎቹ የድርጅቱ ሰራተኞች ከደረሱባቸው አካባቢዎችና መንደሮች የተገኙ ብቻ እንደሆነም አመልክተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ወስደናል። በኪረሙ ወረዳ አምስት አዳጊዎች ከአማራ ክልል መጡ ባሏቸው ታጣቂዎች እንደተገደሉ ነዋሪዎች ተናገሩ ይላል። በምስራቅ ወለጋ ዞን በኪረሙ ወረዳ የተሻጋሪ የታጠቁ ሰዎች አምስት አዳጊዎችን ገድለዋል ነው ያሉት የወረዳው ባለስልጣናትና የክልሉ ወይም ያካባቢው ነዋሪዎች። ባለፈው ሳምንት እሁድ በኪረሙ ወረዳ ኖሊ በሚባል ቦታ ተፈጽሟል የተባለውን ይህን ጥቃት ያደረሱት በአካባቢው የሚንቀሳቀሱና ከአማራ ክልል የመጡ ታጣቂዎች ናቸው ሲሉም ነዋሪዎቹ አክለዋል። በአሁኑ ወቅት የኒሁ የክልል ተሻጋሪ ያሏቸው ታጣቂዎች ኃይል ከወረዳው አቅም በላይ ነው ሲሉም የኪረሙ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አመልክተዋል። በጉዳዩ ላይ ከአማራ ክልል የተሻገሩ ጥቃቱን አድርሰዋል ከተባሉት አካላት ምላሽ ለማግኘት የተደረገው ሙከራ ለጊዜው አልተሳካም። ይህንና የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት የለኝም ሲሉ ቀደም ሲል ለአሜሪካ ድምፅ ተናግረው እንደነበር መዘገቡ ይታወሳል። ገልሞ ዳዊት ዝርዝሩን ይዟል።
በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ ኖሌ በተባለ ቦታ ባለፈው ሳምንት እሁድ ረፋድ ላይ ከአማራ ክልል ወደ ዞኑ በተሻገሩ ታጣቂዎች ተፈጸመ በተባለው ጥቃት አምስት ልጆች እንደተገደሉ ስማቸው እንዲጠቀስ ያልፈለጉ አንድ የኪረሙ ወረዳ ነዋሪ ለአሜሪካ ድምጽ ገልጸዋል።
ገንዳ ጸጥይ ጉዲና ይደወዳ ኖሌ ጀረሙ ከስማ አባቴ
ልጆቹ የተገደሉት ጨፌ ጉዲና ቀበሌ ኖሌ በተባለ ቦታ ጠዋት ላይ ነው። የልጆቹ አስከሬን ግን የተነሳው ምሽት 12 ሰዓት ገደማ ነው። በወቅቱ በቦታው የነበሩ 3 ልጆች ከግድያ አምልጠው በህይወት ተርፈዋል። ከመዋቾቹ ልጆች 3ቱ ማለትም 2 ሴቶችና አንድ ወንድ ልጅ ያንድ አባት ልጆች ናቸው። በእድሜም ገና ለጋ ናቸው።
የመዋቾቹ አስከሬን ታጣቂዎቹ ቦታውን ለቀው ከሄዱ በኋላ መነሳቱን ነዋሪው አክለው ገልጸዋል። ከተገደሉት አዳጊዎች የ12 አመቱ ሟች ቶላ አመኑ ወንድሟ እንደነበረ የገለጸችው ቦንቱ ግድያው ወደ ተፈጸመበት ቦታ ልጆቹ ሄዶ እንደማያውቁ ትናገራለች።
ቶላ አመኑ ምንጣንደ ኩብራኒ ይታይረሙ
ወንድሜ ቶላን በጥይት መተውት ከጣሉት በኋላ ተጨማሪ ጉዳት አድርሶበታል። የቀብር ስነ ስርዓቱም ትናንት ተፈጽሟል። በትምርቱም ከአራተኛ ወደ አምስተኛ ክፍል ተዘዋውሮ ነበር።
የኪረሙ ወረዳ ነዋሪ አቶ ታርቀኝ ዘሪሁን የአምስቱን አዳጊዎች ህይወት ከቀጠፈው ጥቃት አንድ ቀን በፊት 2 አባወራዎችም ከአማራ ክልል የመጡ ናቸው ባሏቸው ታጣቂዎች እንደተገደሉ ገልጸዋል።
ዳዊ ተበባ ከስማ ምንድን ይገልጻችሁ መንደንዳ ታመክሊን ወግራ አንገንደ ተቁማራ
የተገደሉት 2 አባወራዎች በጉልምስና እድሜ የነበረው ዳዊት አበበና አቶ ተመስገን ዋቅጅራ ይባላሉ። ቆቱማ ቆቆፌ በተባለ ቀበሌ ነው የተገደሉት። የልጆች አባት የነበረው አቶ ተመስገን ከብቶች እየጠበቀ ባለበት ከገደሉት በኋላ አስከሬኑን በዛፍ ላይ ሰቅለውና ከብቶቹን ዘርፈው ሄደዋል። ከዛፍ ላይ ወርዶ ነው የተቀበረው። ያሳዝናል።
የኪረሙ ወረዳ አስተዳደር አቶ ጅሬኛ ይርባ በኪረሙ ወረዳ ጨፌ ጉድና ቀበሌ ልዩ ስሙ ኖሌ በተባለ ቦታ ባለፈው ሳምንት እሁድ ታጣቂዎቹ ግድያ መፈጸማቸውን ተናግረዋል።
መተናጋረቲ ለመሻኒ ከንታኒ
ሰላማዊ ሰዎች ላይ ተኩስ ከፍተው 5 ሰዎችን ገድለዋል። 3ቱ ወንዶች ሲሆኑ 2ቱ ደግሞ ሴቶች ናቸው። ታጣቂው ኃይል ከግድያው በኋላ ዝርፊያ ለመፈጸም በመከረበት ወቅት ለማስቆም ጥረት ተደርጓል። ይኸው ኃይል በበዴሳ ቀበሌ ዳዊት የተባለንም ሰው በማሳው ላይ ያለ ተኩሶ ገድሎታል።
ግድያው የተፈጸመው በአሰቃቂ ሁኔታ ጭምር መሆኑን የገለጹት ኃላፊው የታጣቂዎቹ ኃይል ከወረዳው አቅም በላይ እንደሆነም አመልክተዋል።
አናንቃመት የሚላመጡት ደበርሴራ ከናውል ዋንጎቹ ደንደው ህንቀቦቻል።
የወረዳው አስተዳደር ስለ ጉዳዩ ለሚመለከተው አካል አስታውቋል። ከዚህ በላይ ምንም ማድረግ አይችልም። ታጣቂ ኃይሉ ከወረዳው አቅም በላይ በመሆኑ የአብዛኛው ቀበሌ ነዋሪ ተፈናቅሏል። አሁን ወረዳው የሚሊሻና ሌሎች መዋቅሮችን አጠናክሮ በተፈናቃዮች ላይ ተጨማሪ ጥቃት እንዳይደርስ የተቻለውን በማድረግ ላይ ነው። የተፈናቀሉትን ወደ ቀደመው ቤታቸው ለመመለስ ግን ከአቅም በላይ በመሆኑ የፌደራሉን መንግስት ጣልቃ ገብነት ይሻል።
በጉዳዩ ላይ ከአማራ ክልል እየተሻገሩ ጥቃቱን አድርሰዋል ከተባሉ ተካላት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። ይሁንና የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ መርሽፋው የአማራ ተወላጆች ጥቃት ደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ቀደም ሲል ለአሜሪካ ድምጽ ተናግረው እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የመጽሔቱ ትንታኔ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን። በምስራቅ ሱዳን ኢትዮጵያውያን ስደተኞች በሚኖርባት የምኩራብ የኡምራኩባ መጠለያ ጣቢያና አካባቢው በደረሰ የጎርፍ መጥለቅለቅ ከ400 በላይ መጠለያዎች መፍረሳቸውን ስደተኞቹ ተናገሩ። መጠለያቸው ለወደመባቸው ስደተኞችም እስካሁን እርዳታ ያለመደረጉን ነው አስተያየት ሰጪዎቹ ለአሜሪካ ድምጽ ያመለከቱት። የሰሜን ኢትዮጵያውን ጦርነት ሸሽተው ከ3 ዓመታት በፊት በትግራይ ክልል ወደ ሱዳን የተሻገሩት ስደተኞች ቀደም ሲል የነበራቸው አገልግሎት አቅርቦት በመጓደሉ እየተቸገሩ መሆኑንም ጠቅሰዋል። ዓለም አቀፍ ተቋማት በችግሩ እንዲያግዟቸው ጠይቀው የኢትዮጵያ መንግስት ወደ አገራቸው እንዲመልሳቸው አሁንም ለ3ኛ ጊዜ ተማጽነዋል። ስለ ጉዳዩ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የተከታተለው።
በምስራቅ ሱዳን በኡምራኩባ መጠለያ ጣቢያ ከሚኖሩት ስደተኞች አንዷ ወይዘሮ አስቴር ታደሰ በደረሰው የጎርፍ መጥለቅለቅ ምክንያት ማረፊያቸው እንደፈረሰባቸው ይናገራሉ።
ደራሹ ጎርፍ በሌሊት ሲከሰት ብጮህም ማንም የደረሰልኝ ሰው አልነበረም። መጠለያው ያን ያህል ጠበቅ ያለ መሰረት ስለሌለው ጎርፉ በቀላሉ ነው የደረመሰው። ይህ ሁሉ ችግር እየደረሰብን ያለው ወደ ሀገራችን ስላልመለሱን ነው። አቤቱታ ብናቀርብም የሚሰማን የለም። ችግራችንን ለማን እንንገር?
ሌላይቱ የችግሩ ተጎጂ ወይዘሮ ዘምዘም ያሲን መጠለያቸው ባይፈርስም በጎርፉ ውሃ በመሙላቱ እንደተቸገሩ ይገልጻሉ።
አብጎረበት የወጣ ዘለቆት ማይ
አሁን ከጎረቤቶች ጋር ነው ያለሁት። የቤቴታቹ በጎርፉ ውሃ ተሞልቷል። ጨርሶ በላዬ ላይ ከመፍረሱ በፊት ወጥቻለሁ። ላዩም ቢሆን የሳር ክዳን ስለሆነ ከዝናብ አይከላከልም። አሁን ውሃውን በጀሪካን እየቀዳሁ ወደ ውጪ ሳፈስ 3ኛ ቀን ይዣለሁ።
በኡምራኩባ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ መምህር አሉላ ወለ ጊዮርጊስ በጎርፉ መጥለቅለቅ በርካታ ቤቶች እንደፈረሱና እስካሁን ድረስ ለተጎጂዎችም እርዳታ እንዳልተደረገላቸው አመልክቷል።
ጎርፉ ኡምራኩባ ካምፕ ላይ የደረሰው ከ3 ቀን በፊት ነው። ያደረሰው አደጋ ደግሞ 428 ቤት ፈርሷል። ቀን በቀን ደግሞ እየጨመረ ነው ማለት ነው። ህዝቡ እዛ ማስከር ውስጥ ያሉ ትምህርት ቤቶች እየስገባናቸው ነው ያለነው። አንዳንዱ አሉ በዚህ በላይ በተውክም ይባል መንደርም አለ ከጎረቤታቸው ከቤተሰቦቻቸው እየተጠጉ ነው ማለት ነው። አሁን ግን ቤቱ እየፈረሰ ነው። ሙሉ በሙሉ ተጥለቅልቋል። ውሃ ያረፈበት ቤት ውስጥ የለም ማለት ነው። ማጣቀራይ ማለት ነው። በወር በሁለት ወር የምንቀበለው ማሽላውም ዘይቱም ሁሉም በጎርፉም ሂደዋል። ኢመርጀንሲ የሚባል ነገርም የለም። በቃ ኮኮር ጋር ከዩኒሰር ጋር እናወራለን፣ ግን በቃ የሚፈታ ድርጅት የለም። በቃ ነገ ከነገ በስቲያ እየተባለ ህዝባችን ያው እየተንገላታ ነው ያለ።
በተጨማሪም በሱዳኑ ጦርነት ምክንያት በመጠለያ ጣቢያው ከነበሩ የእርዳታ ድርጅቶች የተወሰኑት ጥለው በመውጣታቸው የመሰረታዊ አገልግሎቶች እጥረት እንዳጋጠመ ስደተኞቹ ይናገራሉ። በአሁኑ ጊዜም የምግብና የህክምና ችግር እንዳለ ወይዘሮ ዘምዘም ያሲን ይገልጻሉ።
ስደተኛ ሁሉ ይወሃፊውዎ አሐሙ
ሁሉም ስደተኛ ከፍቶታል። የታመሙ ህፃናትና አዋቂዎች አሉን። አንዳቸውም ህክምና ያገኙም። የመድኃኒት አቅርቦት ከተቋረጠ አነት ሆኖታል። አቤት ምንልም መፍትሄ የሚሰጠን አካል የለም። ችግራችንን ሰምተው ይሄዱና በዛ ይቀራሉ። ቀደም ሲል የነበረው የእህል እርዳታም ቀንሷል። ህዝቡ በረሃብ እየተሰቃየ ነው። በተለይም እናቶች በእጅጉ ቸግሮናል።
ወይዘሮ አስቴር ታደሰም በምግብ እጥረትና በህክምና እጦት ምክንያት ብዙ ሰው እየተቸገረ እንዳለ ይናገራሉ።
ወፈጻገ መልልና ህመማ ተደዋና
ብዙ ችግር አለብን። ለመናገርም የሚከብድ ነገር ነው። መድኃኒት የማያገኙ በርካታ ህሙማን አሉን። በመንግስት ጥረት የተነሳም የታመሙብን ህፃናት ብዙ ናቸው። እስከስበው እዚህ ቦታ ላይ ያለ እርዳታ እንዴት መኖር እንችላለን?
የጎርፉ መጥለቅለቅ ስላደረሰው ጉዳትና የስደተኞቹን ሁኔታ በሚመለከት በአሜሪካ ድምጽ የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ምላሽ አልሰጠም። ስደተኞቹ በበኩላቸው የእርዳታ ድርጅቶችና ሌሎችም የሚመለከታቸው አካላት አፋጣኝ እርዳታ እንዲያደርጉላቸው ጥሪ አቅርበዋል። መምህር አሉላ ወልደ ጊዮርጊስ
እዚህ ካምፕ ስካሁን ያለ ነው በጣም በችግር ህዝቡ ተሰቃይቷል። የሚቻለው ከሆነ በተደጋጋሚ ተናግረናል፣ ግን እስካሁን ለውጥ አላገኘንም። የሚቻል ከሆነ ያው እንደምንም ብሎ አንግስታችን ቢሆን ያም ፕሪቶሪያ ወልም ቢሆን እንደምንም ብሎ ሀገራችን እንዲያስገባ። ሌላ ነገር ደግሞ ድርጅቶቹ ደግሞ በሱዳን ምክንያት በዚህ የተነሳ ምክንያት ብዙ ነገር እገዛም አቋርጠዋል። በሱዳን ጦርነት ምክንያት ያ ሁሉ የነበረ ነገር ቀንሰዋል። የማሽላ ዘይት ሌላ ከሶች የተቀበለው ነገር የለም። ምክንያቱም እነሱ ያው በጣም ችግር ውስጥ ነው ያሉ ማለት ነው። ስለዚህ በዚህ ምክንያት ድርጅቶቹም ደግሞ ከ29 ድርጅት ወደ 18 ነው የደረሱ ማለት ነው። ከነዚህ 18 ድርጅቶች ደግሞ ወደ 6 ድርጅት የናሽናል ናቸው ማለት ነው። ስለዚህ በጣም ችግር ውስጥ ነው ያለነው። ህክምና ምራሱ በቃ በጣም አስከፊ ነው ያለነው። ስለዚህ የሚደርስብን አካል ካለ ፈጥኖ ይደርስብን ነው መልዕክት የማስተላልፈው።
የኢትዮጵያ መንግስት ከስደተኞቹ እየቀረበለት ላለው ወደ አገራችን መልሱን ጥያቄ እስካሁን ድረስ የሰጠው ምላሽ የለም። ይሁንና ቀደም ሲል ለአሜሪካ ድምጽ አስተያየት የሰጠው የትግራይ ክልል ጊዜያዊ አስተዳደር የፌደራሉ መንግስት ለስደተኞቹ ጥያቄ ምላሽ የመስጠት ኃላፊነት አለበት ብለዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ቀደም ሲል በሰጠው ምላሽ ከስደተኞቹ እንዲህ አይነት ጥያቄ አልቀረበልኝም ብለዋል። በምስራቅ ሱዳን በሚገኙት መጠለያ ጣቢያዎች በጦርነቱ ከትግራይ የተሰደዱ ከ60,000 በላይ ዜጎች እንደሚኖሩባቸው ይገመታል። በመጠለያ ጣቢያዎቹ ተደጋጋሚ የጎርፍና የእሳት አደጋዎች ያጋጥማሉ። በዚህ ዓመት ከሁለት ወራት በፊት በኦምራ ኩባ መጠለያ ጣቢያ በደረሰ የእሳት አደጋ 110 የንግድ ሱቆችና የመኖሪያ ቤቶች መውደማቸውን፣ በዚህ የተነሳም 248 ስደተኞች ከነቤተሰቦቻቸው ችግር ላይ መውደቃቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ለምሽቱ የመጨረሻው አዳደረግነው የትንታኔ ርዕስ ነው የምንሻገረው። ወዲህ ወደ ዋሽንግተንም ይመልሰናል። የሪፐብሊካን ፓርቲው በእጩነት ፕሬዝዳንታዊ እጩነት የሚቀርቡት ያደረጉትን ክርክር ይመለከታል። በቀጣዩ ዓመት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካኖችን የሪፐብሊካን ፓርቲን ለመወከል የሚወዳደሩት 8 አባላት ትላንት ረቡዕ በዊስካንሰን የመጀመሪያውን የፓርቲ ክርክር መድረክ አካሂደዋል። በስፍራው የተገኘው የአሜሪካ ድምጹ ዋና ዘጋቢ ስቲቭ ሄርመን ከሚልዋኪ ተከታዩን ዘገባ አድርሶናል። ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ የምርጫ ዙር ለመጀመሪያ ጊዜ በሪፐብሊካን የተካሄደው 2 ሰዓታት ክርክር አብዛኛው መንፈስ ከአወያዮቹ አንዱ በቦታው ያልነበሩት ዋናው ሰው ሲሉ በጠሯቸው የሪፐብሊካን ፓርቲ ግንባር ቀደም እጩ ተወዳዳሪ በቀድሞ ፕሬዝደንት ዶናልድ ትራምፕ ዙሪያ እንደነበር ተመልክቷል። የትራምፕ ምክትል ፕሬዝደንት እንደነበሩት ማይክ ፔንስ እና የቀድሞ የኒው ጀርሲ አገረ ገዢ ክሪስ ክሪስቲ የመሳሰሉት አንዳንድ ተፎካካሪዎች ትራምፕ ለህገ መንግስቱ ክብር ባለመስጠትና እንዲሁም በተመሰረቱባቸው ከ90 በላይ የወንጀል ክሶች የተነሳ ለሁለተኛ ጊዜ ለማገልገል ብቁ አይደሉም ሲሉ ተናግረዋል። የቀድሞው የደቡብ ካሮላይና አገረ ገዢ ኒኪ ሄሊ ትራምፕ በአሜሪካ በጣም ያልተወደዱ የፖለቲካ ሰው ናቸው፣ ጠቅላላውን ምርጫ በዚያ መንገድ ልናሸንፍ አንችልም ብለዋል። ይሁን እንጂ የሚያገኙት የህዝብ አስተያየት ድምጽ እየጨመረ የመጣው የፖለቲካ ጀማሪው ቪቪክ ራማስዋሚ በ21ኛው ክፍለ ዘመን ምርጥ ፕሬዚደንት በማለት ከትራምፕ ጎን ቆመዋል። ራማስዋሚ ለዩናይትድ ስቴትስ ከሩሲያ ይልቅ ትልቋ ስጋት ቻይና ናት በማለት አሜሪካ ለዩክሬን የምትሰጠውን ድጋፍ ተገቢነት በመጠየቅ ተለይተዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊን ጨምሮ ሌሎች በርካታ እጩዎች ከሩሲያ ራሷን ለመከላከል በምታደርገው ጥረት ለዩክሬን ያላቸውን ጠንካራ ድጋፍ ገልጸዋል። ከድርድሩ በኋላ ፔንስ ለጋዜጠኞች በሰጡት መግለጫ በክርክሩ መድረክ ስለሳቸው ጥንካሬ ማንም ሰው ሊደነቅ እንደማይገባ ተናግረዋል።
And I was a leading champion of conservative values.
በትራምፕ ፔንስ አስተዳደር ውስጥ የወግ አጥባቂ ሴቶች መሪ ነበርኩ። እንዴት መታገል እንደሚገባው ቃለው። ያንን ትግል ዛሬ ምሽት እዚህ በማምጣት ደስ ብሎኛል።
የፔንስ ግንባር ቀደም የምሽቱ ተፋላሚ ራማስዋሚ በቀድሞ ምክትል ፕሬዝዳንት ወርዶብኛል ያሉት የቃል ውርጅብኝ እንዳስደሰታቸው ተናግረዋል።
ማይክ ፔንስ የመጡብኝ የልም ተመኩራቸውን ይዘው ነው። ያለኔ ጥሩ ነገር ይመስለኛል። ምክንያቱም እዚያ ሀገር ያሉ ሰዎች እንደ አውሮፓውያን አቆጣጠር በ1980ዎቹ ውስጥ የነበሩት መፈክሮች አስተውሰው ወደሚደግሙ ሰዎች መመለስ የሚፈልጉ አይመስለኝም።
ሪፐብሊካኖቹ ሁለተኛውን ዙር ክርክር በሚቀጥለው ወር ካሊፎርኒያ ውስጥ ያካሂዳሉ። ከእጩዎቹ አንዱ ግን የፓርቲውን እጩነት ለመቀበል በሚቀጥለው ሐምሌ ወደ ዊስካንሰን እዚሁ መድረክ ላይ ተመልሰው ይመጣሉ።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን በቀጥታ ወደ ቡዳፔስት ሃንጋሪ ነው የምናቀናው። ወደ ሃንጋሪ ስናቀና ሻምፒዮንሺፕ ኢትዮጵያን ወክሎ የሚወዳደረው ቡድን አባል የሆነው አትሌት ጥላሁን ኃይሌ በ5000 ሜትር ውድድር የሚሳተፉ አትሌቶችን በተመለከተ የተላለፈውን ውሳኔ በመቃወም በማህበራዊ መገናኛዎች ላይ ቅሬታውን አሰምቷል። በውድድሩ ለመሳተፍ የሚያበቃውን ሰዓትና የአካል ብቃት ሁኔታ አሟልቶ ሳለ ወደ ውድድሩ ስፍራ ከመጣ በኋላ በሱ ምትክ ሌላ አትሌት እንደሚሳተፍ በመጨረሻ ሰዓት መስማቱ የፈጠረበትን ስሜት ነው ያጋራው። የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት በሰጠው መግለጫ የ5000 ሜትር የአትሌቶች አሰላለፍ ለውጥ ኢትዮጵያን ውጤታማ ለማድረግ ታልሞ እንደተደረገ አስታውቋል። ኢቢሳ ነገሰ ዝርዝር ዘገባውን እንደሚከተለው ያቀርባል።
አትሌት ጥላሁን ኃይሌ እንባባ ጀቦ የማህበራዊ መገናኛ ላይ ቅሬታ መልእክቱን የኢትዮጵያ 5000 ሜትር ዓለም ሻምፒዮንሺፕ ለመወከል የሚያስችለውን ሁሉ አሟልቶ ውድድር ስፍራ ከደረሰ በኋላ ያላግባብ በሌላ ሰው መተካቱ መስማቱን
አገሬን ክብር ከፈለ ማድረግ እና አልውጣ ወረድ ስለፋት ደክም ቆይቼ አመቱ በሙሉ ህዝቡ እንደሚያቀል የተሻለ ብቃት ኖሮኝ እንደምታውቁትም ዘጋግኝ 40 ቤት እንኳን የሩጥኩኝ ልጅ ግን ፌዴሬሽኑ እንዳደረገ እንዲያቀል
አትሌቱ ተገቢነት የሌለው ሲል በገለጸው ምክንያት አገሩን ለመወከል ብሎም ረጅም ጊዜ ልፋቱን ወደ ውጤት ለመቀየር የነበረውን እድል መነጠቁ የፈጠረበት ስሜት ለአሜሪካ ድምጽ አጋርቷል።
እንግዲህ ያለኝ ነገር ከነሱ ከመመሩት የበለጠ እነሱ በቅርበት ያቆኛል ትሬኒንግ ላይ የትሬኒንግ ራሱ የሰራሁት እኮ ፕሮግራም ማየት ይቻላል እኮ ያለኝ አቅም እኮ ማየት ይቻላል እኮ አሁን ያለውበት ሁኔታ እኮ ማየት ይቻላል። ዶክተሮቹ ራሱ እኮ አማክረው አይደለም እኮ ይሄን ውሳኔ ወሰኑት። ፌዴሬሽኑ ሁሉም ከዲቴል አይቶት እኮ በስሜት እኮ ነው የተወሰነው። በስሜት የሰው ህይወት ማጨለም እኮ አይቻልም አረ እንዴ። በስሜት የተወሰነ ነገር ስለሆነ እኔ በጣም ያላሰብኩት ይሄ ነገር ይፈጠራል ብዬ ያልተዘጋጀሁበት ነገር ነው። እኔ ለሀገሬ ምን ማበርከት አለብኝ? የእነሱን ፈለግ ተከትዬ እንዴት ሀገሬ ባንዲራ ስሜት መቼ ነው ከፍ ማድረግ አለብኝ ብዬ ሳስብ የነበረው ነገር አሁን ነው ማድረግ የምችለው ብዬ በተዘጋጀሁበት ወቅት ነው ይሄን የተደረገብኝ።
አትሌቱ ያቀረበው ጥያቄ ፍትህ ከመሻትና አትሌቶቹ በችሎታቸውና በብቃታቸው ልክ ተወዳዳሪ እንዲሆኑ ከመጠየቅ የተሻገረ ፌዴሬሽኑን በብሔር መድሎ የመክሰስ ዓላማ እንደሌለው አክሏል።
ትክክለኛ የሆነ ፌር የሆነ ነገር አይደለም የሚሰራው እንጂ የብሔር ምናምን ነገር አይደለም። እዚህ ጋር ያመራር ብቃት ማነስ ነው እንጂ ያየን ያንደ ነው የብሔር ምናምን ነገር ሳይሆን ትክክለኛ ነው። አዎ እነዚህ አትሌቶች ማንንም የኢትዮጵያ ህዝብ ይወዳቸዋል። እኛም የነሱ ፈለግ ተከትለን ነው ትልቅ ቦታ ለመድረስና የነሱ ነገርን አገር ባንዳ ከፍ እንዳደረጉ እኛም ያንን ነገር ለማድረግ ነው እየሰራን። እነሱ እንወዳቸው ለኛ ትልቅ የሆኑ አራያችን ናቸው። ግን በዚህ ደረጃ በአመራር ደረጃ ላይ ግን ምንም ደስ የሚል ነገር እየተሰራ አይደለም።
አትሌት ጥላሁን ኃይሌ አሰልጣኝ የሆኑት አሰልጣኝ ንጋቱ አንጋሱ በበኩላቸው ተሳታፊ አትሌቶችን የመምረጥ እና ይፋ የማድረግ ሂደት ችግር እንዳለበት ጠቁመው ውሳኔው እንዳሳዘናቸው ተናግሯል።
እንዳንድ ባለሙያ ነው በጣም አዝኛለሁ በጣም አዝኛለሁ በጣም አፍራለሁ። ምክንያቱም ይሄ አትሌት ሲመረጥ ከዚህ አትሌት ጋር የተመረጥኩት ነው። ከዚህ አትሌት ጋር ተመርጬ ስመጣ የሱን ጉዳይ እንድከታተል በሱ ጉዳይ ላይ እንድወስን በሱ ጉዳይ ላይ ሐሳብ እንዳጋራ። ግን አሁን እዚህ የሆነው ነገር ምንም አይነት መረጃ ምንም አይነት ፍንጭ በማናገኝበት ሁኔታ ሁሉ ነገር ተደብቆ ነው እዚህ ተደረሰው። ከምርጫው በነሳ ምርጫው የተካሄደው በሚኒማ ነው። ሌላም ጊዜ ምርጫ የሚካሄደው በሚኒማ ነው። በሚኒማ ሲመረጥ ግን አሁን አለመግባባቶቹን ያስነሳው በመሃል ላይ ፌዴሬሽኑ የሚኒማ ሳዘግቻለሁ ብሎ ፖስት ያደረገው ደብዳቤ ነው። በዛ ጊዜ ውስጥ ፖስት ከተደረገ በኋላ አትሌቶች ሄደው ተወዳድረዋል። አትሌቶች ሲወዳደሩ እንደማንኛውም አትሌት ጥላውንም ሄደው ተወዳድረዋል። ከዛ በኋላ ሚኒማ ያመጡ አትሌቶች ነበሩ። ፌዴሬሽኑ አምኖበት ይችላል አምኖበት ለውጤት ይጠቅሙኛል ብሎ ሚኒማውን ዘጋው ካለ በኋላ የሮጡት ልጆች በሚኒማ ተቀብሏል። እሰየው እሱ ጥሩ ነው። እንደ ሀገር ከታሰበ ለሀገር ውጤት ከታሰበ ውሳኔው ትክክል ነው ጥሩ ነው። ከዛ በኋላ ያለውን ነገር ግን በግልጽ ለእያንዳንዱ አትሌት ማንነቱና ምንነቱ ተሰላፊነቱና ተጠባባቂነቱ በግልጽ ሊነገር ይገባል።
አሰልጣኝ ንጋቱ በርቀቱ የሚሳተፉ ሰዎች ዝርዝር ሀገር ቤት አጠናቆ ለመምጣት አሰራር በውድድሩ ስፍራ ለሚፈጠሩ ዝግቦች መነሾ እየሆኑ እንደሆነም አክሏል።
እዚህ እስኪደርስ ድረስ ልጁ ተሰላፊ እንደሆነ ነው የሚያውቀው። እኔም ተሰላፊ እንደሆንኩ ነው የማውቀው። አትሊስት ልጁ ባያውቅ እኔ ተጠባባቂ ነው የሚል መረጃ ሊደርሰኝ ይገባ ነበር እንዳንድ አሰልጣኝ። ከዛ በኋላ እኔስ አትሌቲን ሳይኮሎጂካሊ አዘጋጃለሁ የሆነ ነገር ቢከሰት ራሱን መቋቋም እንዲችል ያ የተከሰተው አይነት ሁኔታ እንዳይከሰት ሳይኮሎጂካሊ ልጁ እንዲዘጋጅ ማድረግ ይችላል ነበር። ያ ሳይሆን በተሰላፊነት መጣ። እሺ እንደ ሀገር ውጤት ይፈልጋል? አዎ እሱ ላይ ጥያቄ የለንም። ሁላችንም ለሀገር ነው የምንሰራው፣ ለሀገር ነው እዚህ የመጣ ነው። ሀገር ከሆነ ይቀርባል። ግን በዛ አግባብ ስንመጣ አትሌት በሪሁን ለሀገር የተሻለ ውጤት ያመጣል ብሎ ፌዴሬሽኑ ካመነ ጥራሁንን ይዞ እዚህ መምጣት አልነበረም። በሪውን ስለሚደግም አንተ መምጣት የለብህም ኦር አንተ ተጠባባቂ ስለነበርክ በሪውን እንዲደግም ተወስኗል ተብሎ ለዚህ ልጅ ሊነገር ይገባል። ተሰላፊ እንደሆነ አምኖ ተቀብሎ እዚህ እስከመጣ ድረስ ትሬኒንጎችን ሁሉ ሰርቶ የወሬ ወሬ ነው በአግባቡም አይደለም እንትን ያለው የወሬ ወሬ ነው የሰማነው።
ዛሬ ረፋድ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ድራፍቱ ቱሉ የሚመሩት ጋዜጣዊ መግለጫ ተሰምቷል። መግለጫው አትሌቱ ቅሬታና በተያያዘ ጉዳዮች ላይ ያተኮረ ሲሆን ረዳት ምክትል ኮሚሽነር ድራፍቱ ቱሉ የ5000 ሜትር ወካይ አትሌቶች የተመረጡበትን ውሳኔ ይዘት አብራርቷል።
ሌላ ጊዜ ለምታቆም ምንም ነገር ማወላጣ ምንም ነገር ምንም የማጥራጥ ሁለቱ ሶስት ወጥቶች ሞላቆ ባያን ይወጣል። አንደኛው ወጥኛው ስለተኛ ይወጣል። ያለ ነው ቤት ዝሩ አንታቸው ካምራሽ ነው ቤት ዝሩ በሩ ባላጋሪ አጠያ ነው ይሁን ተሰለተኛ ነው አቡ ተበይ ተሰለተኛ ነው ስላሁን ኃይሌ ደግሞ አራተኛ ነው። ስለዚህ ይሄንን
በተመሳሳይ ሌላኛው የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል እና የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አባ ዮሴፍ በበኩላቸው ተፈጠረ ስለተባለው ተሳታፊዎችን የተመለከተ ግልጽ የመረጃ ስርጭት ችግር እንዲሁም የውሳኔውን ሂደት አስረድተዋል።
ለምን እንደምንላለበትም ያው ቅድም እንደተባለው ቀድሞ መረጃዎች ወጡ ይሉ
የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቶች አሰላለፍና አመራረጥ ሂደት ቅሬታ ሲነሳበት የመጀመሪያው አይደለም። ወጥና ግልጽ ሂደት አለመኖሩ በፌዴሬሽኑ አሰራር ላይ ጥላ ያጠላ መሆኑን አሰልጣኝ ንጋቱ አንጋሱ ያነሳሉ።
ያሰራርና ያሰራር ችግር ነው። ፌዴሬሽኑ ግልጽ የሆነ አሰራር ለአሰልጣኙ ግልጽ የሆነ አሰራር ለአትሌቱ መዘርጋት ነበረበት። ያ ግልጽ የሆነ አሰራር ባለመኖሩ ግለሰቦች የራሳቸውን ፍላጎት በተለያየ ታች የሚያስጠብቁበትና የራሳቸውን አድቫንቴጅ የሚያስከብሩበት ሁኔታ ነው ያለው። ምክንያቱም ያ ክፍተት ስላለ ያ በር ስላለ ያንን በር እየተጠቀሙ በተለያየ ማኒፕሌሽን የራሳቸውን አድቫንቴጅ የሚያስጠብቁበት ሁኔታ ነው ያለው።
ኢትዮጵያ በ5000 ሜትር ርቀት በወከሉት አትሌቶች ዝርዝር ላይ ከወዘጉ በኋላ የተደረገ ለውጥ የለም። ለአሜሪካ ድምጽ ኤብሳ ነገሰ ቡዳፔስት ሃንጋሪ።
ኤብሳን ለዘገባው አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በእንደ አውሮፓውያን አቆጣጠር ሐምሌ 26 2023 ራሱን የሀገር ጠባቂ ብሔራዊ ምክር ቤት ብሎ የሚጠራው ወታደራዊ ሁንታ በኒጀር ኩዴታ በማካሄድ ፕሬዝዳንት መሐመድ ባዙምን በቁጥጥር ስር አዋለ። ከዛን ጊዜ ወዲህ ባዙምና ቤተሰቦቻቸው በኒያሜ በሚገኘው ፕሬዝዳንታዊ መኖሪያ ቤት በህገወጥ መንገድ ተይዘው ይገኛሉ ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። የተረጋጋ ዲሞክራሲ የነበራት የምትመስለውና በሳህል እምብርት ላይ የምትገኘው ኒጀር ከፈረንሳይ ቀኝ ግዛት ነጻነቷን ካገኘችበት ከእንደ አውሮፓውያን አቆጣጠር 1960 ጀምሮ በፈንቅለ መንግስትና ስልጣን ነጠቃ ሲታይባት ቆይቷል። ከሁለት ዓመት በፊት መሐመድ ባዙም በምርጫ ሲያሸንፉ የነበረው የስልጣን ሽግግር በአንጻራዊ በሰላም የተፈጸመ ነበር። በፈንቅለ መንግስቱን ተከትሎ የቀጠናው የኢኮኖሚ ማህበረሰብ የሆነው ኤኮዋስ ህገ መንግስታዊ ስርዓቱ መልሶ እንዲተከል እስከ ፈረንጆቹ ነሐሴ 6 ድረስ ቀነ ገደብ አስቀምጦ ነበር። ያ ቀነ ገደብ ካለፈም የአካባቢው ተጠባባቂ ጦር በኒጀር ስርዓት እንዲያስከብር ዝግጁ እንዲሆን ማዘዙን ርዕሰ አንቀጹ አስታውሷል። ኤኮዋስ በዚህ ቀውስ ወቅት ትልቅ ጥረት በማድረግ የአመራር ሚና ተጫውቷል ያሉት የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት ምክትል ቃል አቀባይ የሆኑት ቬዳንት ፓቴል ዩናይትድ ስቴትስ የኤኮዋስን ጥረትና አመራር ታደንቃለች ብለዋል።
ECOWAS has been also very clear and very clear publicly that military intervention
ወታደራዊ ጣልቃ ገብነት የመጨረሻው አማራጭ እንደሆነ ECOWAS በሚገባና በይፋ ግልጽ አድርጓል። ከዚህ ጋር እንስማማለን። ዲፕሎማሲያዊ መፍትሄ እንዲገኝ ጥረታችንን እንቀጥላለን። ይህን በተመለከተም ከኤኮዋስና ከአመራሩ ጋር በቅርብ በመምከር ላይ ነን ነበር ያሉት። ECOWAS ወታደሮችን እንደሚልክ ማስተዋቁን ተከትሎ የመፈንቅለ መንግስቱ መሪዎች በሰጡት ምላሽ ፕሬዚደንት ባዙምን በአገር ክህደት እንደሚከሱ አስታውቀዋል። ይህም የኒጀርን ውስጣዊና የውጫዊ ጸጥታዋን ከግምት ውስጥ ያላስገባ ነው ሲል ርዕሰ አንቀጹ ይቀጥላል። አሁን ብሔራዊ ምክር ቤቱ ለመክሰስ መዛቱና የፕሬዚደንት ባዙም ፍትሐዊ ያልሆነ አያያዝ ሌላ ደረጃ ላይ መድረሱ አሳስቦናል ሲሉ ምክትል ቃል አቀባዩ አክለዋል።
This action is completely unwarranted and unjustified and candidly it will
ይህ እርምጃ ፍትሐዊ ያልሆነ ነው። እንደ እውነቱ ከሆነ ለቀውሱ ሰላማዊ መፍትሄ ለመስጠት አስተዋጽኦ አያደርግም። በዲሞክራሲ ፍትህና በሕግ የበላይነት ላይ የተደረገ ዛቻ ነው። እንዲህ አይነቱ ዛቻ በኒጀር ሕገ መንግሥታዊ ሥርዓቱ በአስቸኳይ መከበር እንዳለበት የሚያመላክት ነው ነበር ያሉት። በስተመጨረሻ ሁላችንም ቀውሱ በሰላም እንዲፈታና በኒጀር ሕገ መንግሥታዊ ሥርዓቱ እንዲጠበቅ በአንድ ቆመናል ያሉት ምክትል ቃል አቀባዩ ፓቴል ፕሬዚደንት ባዙምና ቤተሰባቸው ሳይጎዱ ማየት እንሻለን፣ እንዲለቀቁም እንጠብቃለን፣ በኒጀርም ሕገ መንግሥታዊ ሥርዓት በአስቸኳይ እንዲከበር እንሻለን ሲሉ ማከላቸውን ርዕሰ አንቀጹ ጠቅሶ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳናቸው እነኚሁ ነበሩ። ነገ አርብ ከልዩ ልዩ ዝግጅቶች ጋር ተመልሰን እንመጣለን። ያስተናገድኳችሁ አሉላ ከበደ ከቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና አደሩ። Thank you.
¶¶